ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 17 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ።
ዩናይትድ ስቴትስና ሌሎችም ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚዝ ተናገሩ።
ኢትዮጵያውያን በዓለም ምርጥ የሆነ መንግሥት፣ ጥሩ መንግሥት ይገባቸዋል። ያንን ያገኙም ይመስለኛል። ተስፋ የምናደርገውም ያ ወደፊት ቀጣይነት እንደሚኖረው ነው።
በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣
ሶማሌ ክልልን ለሚቀጥሉት 2 ዓመታት የሚያስተዳድሩ አዲስ መሪ ተመርጠዋል። አቶ ሙስጠፋ ሙሐመድ ዑመር በምክትል ፕሬዚደንት ማዕረግ ተመርጠዋል። በኢትዮጵያ ለ650 የሕግ ታራሚዎች ይቅርታና ምህረት ተደርጎ በመፈታት ላይ መሆናቸው ተገልጿል። አቃቤ ሕግ በቦምብ ፍንዳታ ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻለ ተናገረ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ተጨማሪ 7 ቀን ፈቅዷል። የሚሉትና ሌሎችም አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው።
ዩናይትድ ስቴትስና ሌሎች ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚዝ እምነታቸውን ገልጸዋል። የጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እየታየ መሆኑንም ክሪስ ስሚዝ ተናግረዋል። እንደራሴ ክሪስ ስሚዝ የዩናይትድ ስቴትስ የተወካዮች ምክር ቤት ከጥቂት ወራት በፊት ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝና የተጠያቂነት ሕግ ኤችአር 128ን ካረቀቁና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል።
ሶማሌ ክልል እንደሚቀጥሉት 2 ዓመታት የሚያስተዳድሩ አዲስ መሪ ተመረጡ። አቶ ሙስጠፋ ሙሐመድ ዑመር በምክትል ፕሬዚደንትነት ተመርጠዋል። የኢትዮጵያ ሶማሌ ክልል ዲሞክራሲያዊ ፓርቲ ኢሶዴፓ አዲስ አበባ ላይ ባደረገው የማዕከላዊ ኮሚቴው ተከታታይ ስብሰባ 9 የማዕከላዊ ኮሚቴና ሥራ አስፈጻሚ ኮሚቴ አባላት መነሳታቸውን አንድ የቀድሞ ሥራ አስፈጻሚ ኮሚቴው አባል ለአሜሪካ ድምፅ ተናግረዋል። አዲሱ የክልሉ መሪ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በመስራት ላይ እንደነበሩ የገለጹት እኚሁ የቀድሞ ስራ አስፈጻሚ ኮሚቴው አባል በጥቂት ቀናት ውስጥ ወደ ክልሉ ሄደው ፕሬዚደንቱ ስራ እንደሚጀምሩ ተናግረዋል። ጽዮን ግርማ ተጨማሪ አላት።
ይህንንም ዘገባ በመጽሔት ክፍለ ጊዜ ይሆናል የምናቀርበው። ዜናችንን ስንቀጥል በኢትዮጵያ ለ650 የሕግ ታራሚዎች ይቅርታና ምህረት ተደርጎ በመፈታት ላይ መሆናቸው ተዘግቧል። የፌዴራል ጠቅላይ አቃቤ ሕግ የይቅርታ ቦርድ በሐምሌ 28 2010 ባሳለፈው የውሳኔ ሀሳብ መሰረት ካለፈው ማክሰኞ ጀምሮ ታራሚዎቹ እንዲፈቱ እየተደረገ መሆኑን የተነገረው በሀገር ውስጥ ዘገባዎች መሰረት ይቅርታ የተደረገላቸው ታራሚዎች ድሬዳዋ፣ ቃሊቲ ዝዋይ እና ቅሊንጦ ማረሚያ ቤት የነበሩ ናቸው። ታራሚዎቹ በይቅርታ አዋጁ መስፈርት መሰረት በልዩ ሁኔታ ማለትም በእድሜ መግፋት፣ በከባድ የጤና ችግርና የተፈረደባቸውን ፍርድ 1/3ኛውን የጨረሱ እንዲሁም የገንዘብ ቅጣታቸውን የከፈሉ እንደሚገኝባቸው ነው ዘገባው ያመለከተው።
አቃቤ ሕግ በቦምብ ፍንዳታ ተጠርጥረው ተጠርጣሪዎች ላይ ፖሊስ ያቀረበው የምርመራ መዝገብ የተሟላ ባለመሆኑ ክስ መመስረት እንዳልቻለ አስታወቀ። ፖሊስ ቀሪ የምርመራ ስራውን እንዲያጠናቅቅ ፍርድ ቤቱ ተጨማሪ 7 ቀናት ፈቅዶለታል። መለስካቸው አማሃ ዝርዝር ይዟል።
የፌዴራሉ ጠቅላይ አቃቢ ሕግ ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና አካባቢዋ ወደ መስቀል አደባባይ በወጣው ሕዝብ ላይ የቦምብ ጥቃት ፈጽመዋል በሚል ጥርጣሬ በተያዙ ሰዎች ክስ ይመሰረታል ተብሎ ሲጠበቅ የነበረ ቢሆንም ክሱን አልመሰረተም። አቃቤ ሕግ የዚህን ምክንያት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ሲያስረዳም መርማሪ ቡድኑ የምርመራ መዝገቡን ያስረከበው በተሰነዘረው የቦምብ ጥቃት ጉዳት ከደረሰባቸው ሰዎች መካከል የአርባዎቹን ተጎጂዎች ቃል ብቻ ተቀብሎ ነው። በጥቃቱ ጉዳት የደረሰባቸው ከመቶ በላይ ስለሆኑና የሁሉም ቃል አስፈላጊ በመሆኑ ፖሊስ ቃላቸውን ተቀብሎ እንዲያሟላና እንዲያስረክበው መዝገቡን መመለሱን ገልጿል። ከዚህም ባሻገር ቦምብ በማቀበል የተጠረጠረው አቶ ብርሃኑ ጃፈርና ቦምቡን ወርውሮ ሊያመልጥ ሲል እንደተያዘ የሚነገርለት ተጠርጣሪ አቶ ጥላሁን ጌታቸው ከሰኔ 12 እስከ 16 2010 ዓ.ም ተለዋውጧል የተባለውን የስልክ ንግግር ከኢትዮ ቴሌኮም አስወጥቶ የምርመራ መዝገቡ አካል ማድረግ እንደሚቀረው አብራርቶ እነዚህን ተግባራት አጠናቆ እንዲያስረክበው ለመርማሪ የፖሊስ ቡድኑ መመለሱን ለፍርድ ቤቱ አስረድተዋል። መርማሪ ቡድኑም ይህን ሳያስተባብል የቀረበውን ሥራ ለማሟላት 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ ይህንን ተቃውመው ፍርድ ቤቱ በነጻ እንዲያሰናበታቸው፣ ያ ባይሆን ደግሞ የዋስ መብታቸው እንዲጠበቅላቸው ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የተጠርጣሪዎቹን አቤቱታ በማለፍ ለመርማሪ ቡድኑ 7 ተጨማሪ የምርመራ ቀናት ሰጥቶ የምርመራ መዝገቡን እንዲያስረክብ አዟል። ሰኔ 16 ቀን 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድን ለመደገፍ በመስቀል አደባባይ በወጣው ሕዝብ ላይ ቦምብ ተወርውሮ 2 ሰዎች ሲገደሉ ከ100 በላይ በሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደቡብ አፍሪቃ ውስጥ ነጮቹ ገበሬዎች መሬታቸውን እየተቀሙ ይገደላሉ ብለው በትዊተር መጻፋቸውን ተከትሎ በሀገራችን የዘር ክፍፍል እየቀሰቀሱ ናቸው እኚህ ፕሬዚደንት ስትል ደቡብ አፍሪቃ ወቀሰች። ፕሬዚደንት ዶናልድ ትራምፕ በዋይት ሀውስ ኦፊሴላዊ ትዊተራቸው ባለፈው ማክሰኞ ባወጡት ቃል ደቡብ አፍሪቃ ውስጥ የሚካሄደውን የመሬት ነጠቃና በስፋት የሚፈጸመውን ግድያ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በቅርበት እንዲከታተሉ ጠይቄያለሁ ብለዋል። ፕሬዚደንቱ ይህን ያሉት የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ያወጡትን አዲስ የመሬት ይዞታ ለውጥ እቅድ ተከትሎ ነው። የደቡብ አፍሪካ መንግስት በሰጠው ምላሽ የሚስተር ትራምፕን ቃል አገራችንን ለመከፋፈልና ያለፈውን የቅኝ አገዛዝ ዘመን ለማስታወስ የታለመ ጠባብ አመለካከት ነው፣ ፈጽሞ አንቀበልም ብለዋል። አስከትሎም ደቡብ አፍሪቃ የመሬት ይዞታ ለውጥ እርምጃዎቿን ሀገራችንን በማይከፋፍል መንገድ በጥንቃቄ ታካሂዳለች ሲል አስታውቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአውሮፓ የዘመን አቆጣጠር የ2016ቱ ፕሬዚደንታዊ ምርጫ ሊካሄድ ጥቂት ቀናት ሲቀሩ በግል ጠበቃቸው በኩል ከእርሳቸው ጋር ግንኙነት ነበረን ላሉ 2 ሴቶች አፍ ማዘጊያ በሚል የተከፈለው ገንዘብ የወጣው ከግሌ እንጂ ከምርጫ ዘመቻዬ አይደለም ብለዋል። ገንዘቡ መከፈሉን ያወቅኩትም ከተፈጸመ በኋላ ነበር ብለዋል። ፕሬዚደንቱ ከፎክስ ቲቪ ፕሮግራም ፎክስ ኤንድ ፍሬንድስ ጋር ባደረጉት ቃለ መጠይቅ ፎክስ ትናንት ምሽት ላይ ቃለ መጠይቁን በከፊል ያስተላለፈው ሲሆን ፕሬዚደንቱ ከእርሳቸው ጋር ግንኙነት ነበረን ላሉት 2 ሴቶች ገንዘቡ የተከፈለው ከምርጫ ዘመቻው ገንዘብ ላይ ወጪ ተደርጎ አይደለም ብለው አጥብቀው አስገንዝበዋል። የፕሬዝደንቱ የግል ጠበቃ ማይክል ኮሃን ያኔ ማለት ነው፣ ትናንት ኒውዮርክ ውስጥ ያስቻለው የፌዴራል ከፍተኛ ፍርድ ቤት ዳኛ ፊት ቀርበው ለ2 ሴቶች ገንዘቡን የከፈልኩበት ዋናው ምክንያት ትራምፕ እንዲመረጡ ተጽዕኖ ለማሳደር ነው። ያንን ያደረግኩትም በራሳቸው በፕሬዝደንታዊው እጩ በያኔው ማለት ነው ታዝዤ ነው ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ የማዕከላዊ የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት የሲአይኤ ማለት ነው ዲሬክተሩ ጃን ብሬነን የመንግስት ምስጢራዊ መረጃ ማግኘት የሚችሉበት ፈቃድ ሴኪሪቲ ክሊረንሱን እንዲጠነቀቁ ያደረጉትን ውሳኔ ሌላው የቀድሞ የሲአይኤ ዲሬክተር ማይክል ሄይደን ነቅፈዋል። እርምጃው ኢዲሞክራሲያዊ፣ በአጠቃላዩ የሀገራችን አስተዳደር ሂደት ላይ አደጋ የሚደቅን ነው ብለዋል ማይክል ሄይደን። ሄይደን ለቪኦኤ በሰጡት ቃል ጃን ብሬነን አንድ ሰው የደህንነት መረጃ ፈቃዱን ሊያስነጥቁ ከሚችሉ 13 ምክንያቶች አንዱንም ያልፈጸሙ ናቸው ብለው ሚስተር ትራምፕ ይህን እርምጃ የወሰዱባቸው ፖለቲካን በተመለከተ በሚያደርጉት ንግግር ምክንያት ነው ብለዋል። የፕሬዝደንቱን ባህሪዎች አጥብቀው የሚነቅፉት የቀድሞው የሲአይኤ ዲሬክተር ጃን ብሬነን ሚስተር ትራምፕ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ሆነው ፊንላንድ ሄልሲንኪ ላይ የሰጡትን ጋዜጣዊ መግለጫ አስመልክተው ከሀገር ክህደት የማይተናነስ እንዳሉት አይዘነጋም። ባለፈው ሳምንትም ፕሬዝደንቱ የቀድሞ ረዳታቸው የነበሩትን አማሮሳ ማኒጎልት ኒውማንን በትዊተር ውሻ ማለታቸውን ተከትሎ ሚስተር ብረነን ሰው ስንት ጊዜ የሚጠበቅበትን እጅግ መሰረታዊ የሆነ ጨዋነትና ስልጡንነት አሟልቶ መገኘት ያቅተዋል፣ ይደንቀኛል ሲሉ የቀድሞው የሲአይኤ ዲሬክተር መተቸታቸው አይዘነጋም። በማግስቱ ነው ፕሬዝደንቱ የጃን ብረነንን የምስጢራዊ መረጃ ማግኘት ፈቃድ የሰረዙባቸው።
ዩናይትድ ስቴትስ እና ቻይና አንዱ በሌላው ላይ የጣሉት በየወገናቸው የ16 ቢሊዮን ዶላር አዲስ የቀረጥ ጭማሪ ተግባራዊ ሆኗል ከዛሬ ጀምሮ። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 17 2010 ዓ ም ምሽት ፕሮግራም ነው።
የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ መንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የኢትዮጵያ ቢሮ ኃላፊ ጥሪ ያቀረቡ።
And every day across Ethiopia, thousands of national and international humanitarian workers
በመላ ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፍ የሰብአዊ እርዳታ ሰራተኞች ከመንግስት ጋር በመተባበር ህይወት አድን ስራዎችን እያከናወኑ ይገኛሉ።
ዘገባ ይዘናል በምሽቱ ስርጭታችን። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዩናይትድ ስቴትስ እና ሌሎች ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የህዝብ እንደራሴ ክሪስ ስሚት እምነታቸውን ገልጸዋል። የጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እየታየበት መሆኑንም ክሪስ ስሚት ተናግረዋል። እንደራሴ ክሪስ ስሚት የዩናይትድ ስቴትስ የተወካዮች ምክር ቤት ከጥቂት ወራት በፊት ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝና የተጠያቂነት ህግ ኤችአር 128ን ካረቀቁና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። የኮንግረስ አባል ክሪስ ስሚት አዲስ አበባ ናቸው። እስክንድር ፍሬው ከዛው የላከልን ዘገባ ቀጥሎ ይቀርባል።
ከሶስትና አራት ወራት በፊት የማይታሰበው አሁን እውን ሆኗል። የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በኢትዮጵያ እየታየ ያለውን ለውጥ አሞግሰዋል። ዛሬ ጠዋት አዲስ አበባ የገቡት ክሪስ ስሚዝ ስለ ወቅታዊ ሁኔታ የተናገሩት ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ ነው። አሁን ኢትዮጵያውያን የሚገባቸውን መንግስት አግኝተዋል ነው ያሉት።
You know, the Ethiopians deserve a world-class government. I think they have it, and our hope is that
ኢትዮጵያውያን በዓለም ምርጥ የሆነ መንግስት፣ ጥሩ መንግስት ይገባቸዋል። ያንን ያገኙም ይመስለኛል። ተስፋ የምናደርገውም ያ ወደፊት ቀጣይነት እንደሚኖረው ነው። ስለዚህ ነገሮች ጥሩ እንደሚሆኑ የእውነት ተስፋ እንድናደርግም የሚያስችሉ ምክንያቶች አሉ። ከኢትዮጵያ ፖለቲካ አንጻር የአገር ውስጡ ብቻ ሳይሆን የውጭውም አስተላለፍ ተቀይሯል።
ከወራት በፊት ክሪስ ስሚዝ የኢትዮጵያ መንግስት ተመራጭ ሰው አልነበሩም። ቀይ ምንጣፍ ከሚነጠፍላቸው፣ ቄጠማ ከሚጎዘጎዝላቸው ሰዎች መካከልም ተጠቅሰው አያውቁም። በተለይ ኢህአዴግ መራሹን መንግስት በከፍተኛ የሰብአዊ መብት ጥሰት የሚወነጅለውን ኤችአር 128 ካረቀቁ ጀምሮ ከአዲስ አበባው መንግስት ጋር የነበራቸው ግንኙነት ጥሩ የሚባል አልነበረም። በዚያ መንግስት እይታም ምድባቸው አና ጎሜዝን ከመሳሰሉ ሌሎች ተቾች ጋር ነበር። ከዚያው ከኢህአዴግ ውስጥ ብቅ ያሉት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በአዲስ አካሄድ አዲስ አስተዳደር ፈጥረዋል። የመንግስታቸው ባለስልጣናትና የሥራ ኃላፊዎች መዝገበ ቃላትም ተቀይሯል። ትናንት በውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም በተሰጠ መግለጫ ይሄው ተንጸባርቋል። ወዳጅ በሚል ነው ክሪስሚስ የተጠቀሱት።
ክሪስሚስ ኢትዮጵያ በጣም ወዳጅ ናቸው።
በኢትዮጵያ የተካሄደ ያለውን ለውጥ ያደነቁት አሜሪካዊው የኮንግረስ አባል ጠቅላይ ሚኒስትር አብይ ተጠያቂ የሆኑ ባለስልጣናትን ከኃላፊነት ማንሳትን ጨምሮ የተለያዩ እርምጃዎችን መውሰዳቸውን ጠቅሰዋል።
If you look at the benchmarks that were in HR 128, the resolution, one of them is the release of the prisoners, another is, you know, the very
የHR 128ን ዋነኛ መሰረቶች ብታይ አንደኛው የእስረኞች መፈታት ሲሆን ሌላኛው ደግሞ ይሰራበት የነበረውና ወታደራዊ አገዛዝ የመስል የነበረው አስተዳደር ነው። ይህ እንዲቀየር ነበር የህጉ ረቂቅ የጠየቀው። አሁን በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። ያ እውነትም መሻሻል ነው። ሰብአዊ መብት ሲጥሱ ከነበሩትና በአሉታዊ መንግስት ሲሰሩ ከነበሩት ባለስልጣናት የተወሰኑት ከስልጣን ተነስተዋል። ያ ከሰው ኃይል ድልድል አንጻር የታየ ሌላ ለውጥ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ተሻለ አስተዳደር የሚወስዱ ከፍተኛ የሰው ኃይል አሰላለፍ ለውጦችን እያደረጉ ይመስለኛል። የኢትዮጵያ ህዝብ ስለኛ ማወቅ እንደሚፈልግም ተስፋ እናደርጋለን። የኛ የትግል አጋርነት በቅድሚያ ከኢትዮጵያ ህዝብ ጋር ነው። እንደ አውሮፓውያን አቆጣጠር በ2005 የኢትዮጵያን የሰብአዊ መብትና የተጠያቂነት ህግ መጀመሪያ ያረቀቅኩት በእነዚህ የመብቶች ጥሰት ምክንያት ነው። አሁን ግን ጠቅላይ ሚኒስትሩ ባሰባሰቡት ቡድን አመራር ምክንያት ከፍተኛ መሻሻል እየታየ ነው።
And our hope is that the United States and other democracies can have their back, have his back, because the people deserve
ተስፋ የምናደርገውም ዩናይትድ ስቴትስና ሌሎች ዲሞክራሲያዊ አገሮች ለቡድናቸውና ለጠቅላይ ሚኒስትሩ ከለላ እንደሚሆኑ ነው። ምክንያቱም ቀደም ሲል እንዳልኩት ህዝቡ ወደፊት የሚያራምደው ዓለም አቀፍ ደረጃን የተጠበቀ ዲሞክራሲያዊ መንግስት ይፈልጋል። አሁን ያንን ያገኘ ነው።
ነው ያሉት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በዛሬ የኢትዮጵያ ቆይታቸው በእስር ቤት የማሰቃየት ተግባር ከተፈጸመባቸው ኢትዮጵያውያን ጋር ተገናኝተው ተነጋግረዋል። አሁን ማምሻውን ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት ጨምሮ በተለያዩ ጉዳዮች ላይ መግለጫ ሰጥተዋል። በነገው ዕለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ዘገባ ነበር ያደመጥነው። እስክንድርን እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እየተከታተላችሁት ያላችሁት። እንቀጥላለን።
ሶማሌ ክልልን ለሚቀጥሉት 2 ዓመታት የሚያስተዳድሩ አዲስ መሪ ተመርጠዋል። የኢትዮጵያ ሶማሌ ዲሞክራሲያዊ ፓርቲ በመጻር ኢሶዴፓ አዲስ አበባ ላይ ባደረገው የማዕከላዊ ኮሚቴው ስብሰባ 9 የማዕከላዊ ኮሚቴና ሥራ አስፈጻሚ ኮሚቴ አባላት መነሳታቸውን አንድ የቀድሞ ሥራ አስፈጻሚ ኮሚቴው አባል ለአሜሪካ ድምፅ ተናግረዋል። አዲሱ የክልሉ መሪ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ውስጥ የሰሩ እንደነበሩ የገለጹት እኚህ የቀድሞ ሥራ አስፈጻሚ ኮሚቴው አባል ፕሬዚደንቱ አዲሱ በጥቂት ቀናት ውስጥ ወደ ክልሉ ሄደው ሥራ እንደሚጀምሩ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
በቅርቡ አለመረጋጋት የተከሰተበትና በክልሉ የተለያዩ ከተሞች በሚገኙ ነዋሪዎች ላይ ጥቃት ተፈጽሞ እንደነበር ሲዘገብ የቆየው የሶማሌ ክልል አዲስ መሪ መርጧል። ይህ ምርጫ የተካሄደው ክልሉን በሚያስተዳድረው ፓርቲ ስራ አስፈጻሚ አባላት መሆኑም ታውቋል። የፓርቲው የሶማሌ ዴሞክራሲያዊ ፓርቲ ሶኢዴፓ የቀድሞ ጽህፈት ቤት ኃላፊና የክልሉ የፓርላማ አባል አቶ ከድር አህመድ ምርጫው በተካሄደበት ስብሰባ ላይ ነበርኩ ስላሉ ስለ ስብሰባው ጠይቄያቸው ነበር።
እንግዲህ እንደምታወቀው ሰሞኑ በዚህ 2-3 ሳምንታት የክልሉ የድርጅቱ ማዕከላዊ ኮሚቴና ስራ አስፈጻሚ በክልሉ ላይ የተከሰተው ክራይሲስ መልክቶ ያው ሀገራችን መዲናችን አዲስ አበባ ሰሞኑን ላቅ ያለ ስብሰባ ውይይቶች ያደርጉት እንደነበረ ይታወቃል። ስለዚህ ትላንትና ስራ አስፈጻሚው ባደረገው ስብሰባ የግድ ክልሉ በአሁኑ ሰዓት መሪ እንደሚያስፈልግ ተገንዝቦ ይሄ መሪ ደግሞ በሀገራችን ላይ የተከሰተ ያለው ሪፎርሞችን መሰረት በማድረግ እንግዲህ አዲስ ፕሬዚደንት በምክትልነት ፕሬዚደንት እንዲሁም ያው ክልሉን የሚመራ ሆኖ አዲስ ፕሬዚደንት ሹሟል ማለት ነው።
እኚህ አዲስ የተሾሙት ፕሬዚዳንት አቶ ሙስጠፋ መሐመድ ናቸው እና እሳቸው ከዚህ ቀደም ምንድን ነበር ስራቸው? ምንድን ነው አገልግሎታቸው?
እንግዲህ ትክክለኛ ስማቸው ሙስጠፋ መሐመድ ዑመር ነው። ሙስጠፋ መሐመድ ዑመር በአሁኑ ሰዓት የዩኤን የኦቻ ስታፍ ኢንተርናሽናል ስታፍ እንደነበረ ይታወቃል። ነባርም የክልሉ የኢሶዴፓ አባል እንደነበረም የታወቀ ነው። እንግዲህ ከነባሮቹ የነበረ በመሆኑ በክልሉ ላይም ብዙ ኃላፊነቶችን አሳልፎ የመጣ ነው። እንግዲህ እንደሚታወቀው በክልሉ ምክትል ትምህርት ቢሮ ኃላፊ ሆኖ አገልግሏል። እንዲሁም የዶክተር አብዱልመጂድ መምህራን ማሰልጠኛ ኃላፊ ሆኖም አገልግሏል። በተለያዩ ዘርፎች ላይ በማገልገሉ እንዲሁም የተማረና በዚህ አሁን ክልሉ ካለበት ክራይሲስ ማውጣት የሚችል መሆኑን ታምኖበት ስራ አስፈጻሚው አምኖበት በትላንትናው ባደረገው ስብሰባ ላይ አቶ ሙስጠፋ መሐመድን የክልሉ መሪ ወይም ክልሉ የሚመራ እንዲሆን መርጦታል።
አቶ ከድርን ሰፋ ያለ ማብራሪያ ነበር የጠየኳቸው። አቶ ከድር እንዳሉት 3 ሳምንት በፊት በኢትዮጵያ የሶማሌ ክልል የተፈጠረውን ግጭትና አለመረጋጋት ተከትሎ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከ7 በላይ መቃጠሉን፣ የሰዎች ሕይወት ማለፉን፣ ቁጥሩ ያልታወቀ ሰው ከአካባቢው መሰደዱን፣ እንደዚሁም ከዚያ ቀደም ብሎ በሶማሌ ክልል በጅጅጋና በሌሎች ከተሞች ይኖሩ የነበሩ የኦሮሞ ተወላጆች ወደ 1 ሚሊዮን የሚጠጉ ከአካባቢው መሰደዳቸውን፣ በቦታውም ከፍተኛ አለመረጋጋት መፈጠሩን ተከትሎ ከስልጣናቸው የተነሱት አቶ አብዲ መሐመድ ዑመር ወይም አብዲ ኢሌ በሚለው ቅጽል ስማቸው የሚታወቁት ፕሬዝዳንት ከተነሱና እሳቸውን ደግሞ በምክትል ፕሬዝዳንትነት ተክተው የሚሰሩ መሪ ከተመረጠም በኋላ በአካባቢው ላይ የተጠበቀውን ያህል መረጋጋት ባለማሳየቱና በክልሉም ስብሰባው ይደረግ የነበረው በጅጅጋ ከተማ ቢሆንም በተፈጠረው አለመረጋጋት ወደ አዲስ አበባ መጥተው ስራ አስፈጻሚው ተከታታይ ስብሰባዎችን አድርጎ በመጨረሻም በአሁኑ ሰዓት በዚህ በዩኤን ኦቻ ይሰሩ የነበሩ መቀመጫቸውን ኬንያ አድርገው የነበሩና ከቀድሞ አብዲ መሐመድ ዑመር ወይም አብዲ ኢሌ ጋር ስምምነት ያልነበራቸው በመብት ተሟጋችነት ወይም በወትዋችነት በማህበራዊ ሚዲያ ላይም በስፋት የሚታወቁት አቶ ሙስጠፋ መሐመድ ዑመር እንዲመሩት መመረጣቸውን ነው። ይህ ምርጫ ከመደረጉ በፊትም በተደረገው ስብሰባ ወደ 9 የሚጠጉ እሳቸው፣ አቶ ከድር እኔንም ይጨምራል ብለዋል፣ ወደ 9 የሚጠጉ የማዕከላዊ ኮሚቴና የስራ አስፈጻሚ አባላት የዚህ የለውጡ አካል በመሆን ራሳቸውን ከስራ አስፈጻሚነትና ከማዕከላዊ ምክር ቤት እንዳነሱ ነው የጠቆሙት። በተጨማሪም በዚህ ሂደት ላይ ከዚህ በኋላ የሀገር ሽማግሌዎች የተሳተፉበት ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚደረግና መግለጫ ከተሰጠ በኋላ አዲሱ ተመራጭ መሪ አቶ ሙስጠፋ መሐመድ ዑመር ካቢኔያቸውን አዋቅረው ወደ የኢትዮጵያ ሶማሌ ክልል ጅጅጋ ከተማ ተመልሰው ስራ እንደሚጀምሩና እስካሁን ድረስ ደግሞ በክልሉ በተፈጠረው አለመረጋጋትና የአስተዳደር የአመራር ጉድለት የተነሱትን ችግሮች እንደሚያስተካክሉ፣ እነዛ ችግሮች ከተስተካከሉ በኋላ የተፈናቀሉት ሰዎች ጉዳት የደረሰባቸውን አካላት ሁኔታ እንደሚያጥኑት አቶ ከድር እስማኤል በሰጡት ማብራሪያ ተናግረዋል።
በስብሰባው ላይ የተካፈሉት ሁሉም ራሳቸውን ከስራ አስፈጻሚና ከማዕከላዊ ኮሚቴ ያገለሉትና ስራቸውን ደግሞ የቀጠሉት ሁሉንም ጨምሮ በክልሉ ከፍተኛ የአስተዳደር ጉድለት እንደተፈጸመ አምነው በቀጣይ ለማስተካከል እንደተስማሙ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የዩጋንዳ መንግስት የሀገሪቱ የፓርላማ አባል የሆኑትን ሮበርት ኪያጉላኝን እንዲፈታቸው የጠየቀ ሰልፍ ዛሬ ናይሮቢ ውስጥ ተካሂዷል። በተቃውሞ ሰልፉ ላይ ናይሮቢ የሚኖሩ ዩጋንዳውያንና ቁጥራቸው የበዛ ብዙ እንደሆነ የተነገረ ኬንያውያንም ተሳትፈውበታል። ገልሞ ዳዊት ከናይሮቢ ተጨማሪ አድርሶናል።
ሮበርት ኪያጉላኝ ወይም በቅጽል ስማቸው ቦቢ ዋይን ኡጋንዳዊ ሙዚቀኛ፣ ታዋቂ ነጋዴ እንዲሁም በኡጋንዳ የኪያዶንዶ ግዛት ተወካይ የፓርላማ አባል ናቸው። ኪያጉላኝ ነሐሴ 8 አሩራ በሚባል ቦታ የአገሩ ፕሬዚዳንት ዩዌሪ ሙሴቬኒ የይምረጡን ዘመቻ በሚያደርጉበት ወቅት ሙሴቬኒን ያጅብ በነበረ ተሽከርካሪ ላይ በደረሰ ጥቃት ውስጥ እጃቸው አለበት ተብለው በቁጥጥር ውለዋል። የኡጋንዳ ፖሊስ ኪያጉላኝን ነሐሴ 10 በወታደራዊ ችሎት አቁሟቸው የነበረ ሲሆን ደጋፊዎቻቸውና የተለያዩ የአገሪቱ ዜና አውታሮች የኡጋንዳ ፖሊስ በተጠርጣሪው ላይ የሰብአዊ መብት ጥሰት መፈጸሙን እየዘገቡት ይገኛሉ። የኪያጉላኝ በቁጥጥር መዋል በኡጋንዳ ተቃውሞውን ቀስቅሰዋል። ትላንት የኬንያ ህግ ባለሙያዎች ማህበር የሙሴቬኒ መንግስት ከያጉላኝን ጨምሮ አምስት የተፎካካሪ ፓርቲ ፓርላማ አባላትን ሁለት ጋዜጠኞችንና ከ28 በላይ ዜጎችን ማሰሩን አስታውቋል። ኡጋንዳውያን አሁንም የከያጉላኝን መታሰር በመቃወም ላይ ይገኛሉ። ባለፈው ማክሰኞ ነሐሴ 15 ኡጋንዳ ካምፓላ በተደረገ ተቃውሞ የአገሪቱ ፖሊስ አስለቃቂስና ጥይት መተኮሱ ታውቋል። ዛሬም በኬንያ ናይሮቢ የሙሴቬኒ መንግስት በኡጋንዳ ባሉ ተፎካካሪ የፖለቲካ ፓርቲ መሪዎች ላይ እየወሰደ ያለውን እርምጃ የሚያወግዝ ተቃውሞ ሰልፍ ተደርጓል። አርዘር አሎክ በሰልፉ ላይ የነበረ ኡጋንዳዊ ነው።
The biggest problem we have in our country, Bobi Wine's incarceration is just a symptom.
የቦቢ ዋይን መታሰር በአገራችን ያለውን ችግር የሚገልጥ አንድ ማሳያ ነው። መሪያችን መንበረ ስልጣኑን ለ34 ዓመታት ሙሉ ይዘው ስለ ሥራ አጥነት፣ ስለ ኢፍትሃዊነት ህዝቡን ወደ አንድነት ስለማምጣት ምንም የማያውቁ መሪ ናቸው። ስልጣን የሙጥኝ ብቻ ያሉ። ስለዚህ ሙሴቪኒ ወደ ስልጣን መልቀቅ እንዲመጡ እኛ በሀገርና ባለም አቀፍ ደረጃ ተራይተን ጫና እንዲደረግባቸው ተቃውሟችንን እናቀጥላለን። ለሀገሪቱ አስፈልጊው ምሄው ነው።
ጂሚ ኤዲ ለሰብአዊ መብት መከበር የሚታገል ኬንያዊ ነው። የኡጋንዳ መንግስት ሚስተር ከያጉላኝን በፍጥነት ከእስር እንዲፈታ ይጠይቃል። ኤዲን ከምስራቅ አፍሪካ ማህበረሰብ ሀገራት አንዷ የሆነችው ኬንያ በአካባቢው በተለይ በኡጋንዳ የሰብአዊ መብት እንዲከበር የምትጠበቅባትን ተወታለች ወይ ብዬ ጠይቀዋለሁ።
That's why we are here today to send a petition to the Kenyan government, the Ministry of Foreign Affairs, to demand that they
ለዚህ ነው እኮ እዚህ ያለ ነው። የኬንያ የውጭ ጉዳይ ቢሮ የኡጋንዳውን ፕሬዝዳንት በአገሩ ሰላም ያወርድና ይጠብቅ ዘንድ አቤቱታ ልናቀርብ ነው የመጣ ነው። የምስራቅ አፍሪካ ማህበረሰብ አባል ሀገር መሪዎች ከተፎካካሪ ፓርቲ መሪዎች ጋር ወይም የተለየ ሐሳብ ካለው ማንኛውም ግለሰብ ጋር መኖር መቻል አለባቸው። የግለሰቦች መብት መጠበቅ አለበት። ይሄ በጣም አስፈላጊ ነው።
በኡጋንዳ መንግስት ቁጥጥር ያሉ ከያጉላኝ ዛሬ እኩለ ቀን ክሳቸው ተነስተዋል ተብሎ ቢለቀቁም በሰዓታት ልዩነት ውስጥ በኡጋንዳ ፖሊስ በድጋሚ ተይዘው በአገር ክደት ወንጀል መከሰሳቸው ታውቋል። ከያጉላኝ በተጨማሪም የኡጋንዳ ፖሊስ የሙሴቬኒ ተቀናቃኝ ኪሳ ብዝጌንም ዛሬ በቁጥጥር ማዋሉ ታውቋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይም ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ27 ደቂቃ ነው። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8 ሰዓት ከ27 ደቂቃ ሆነ። የምናስተናግዳችሁ ሰሎሞን አባትና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ቢዎች ፋሲል ይባላለሁ ከዋሽንግተን ዲሲ ነው የምደውለው። ጋዜጠኛ ጽዮን ግርማ አምባሳደር ካሳ ተክለብርሃንን አቅርባ ነበርና እኔ አንዳንድ የምገልጻቸው ሀሳቦች አሉ። በዚህ አካባቢ ጠቅላይ ሚኒስትር ዶክተር አብይ ሲመጡ ትልቅ አቀባበል መደረግ ሲገባው፣ ኤርፖርት ሄደን ህዝቡ መቀበል ሲገባው፣ በዚህ ፔንስልቫኒያ አቬኒው ግራና ቀኝ ቆመን መቀበል ሲገባው በአንድ ቤተሰብ አባላት ለዛም 8 እና 9 የማይመሉ የቤተሰብ አባላት ከጥቁር አሜሪካኖች ጋር ሆኖ ነው የተቀበሏቸው እና ምንም ሰው እንደሌላቸው ኢትዮጵያዊ እንዳልሆኑ ይሄ ሁሉ የተደረገው በአምባሳደሩ እና በአምባሳደሩ ጋር ባሉ ሰራተኞች እየተደረገ ነው። ከዛ ደግሞ በሚቀጥለው ኮንቬንሽን ሴንተርም የተደረገው ነገር ላይ በተለይ የማታ የራስ ግብዣ ባዶ ቦታ ከ300 ከ400 ከ500 ባዶ ቦታ ላይ ቁጭ ብሎ ህዝቡ ግን ውጭ ላይ እንዳይገባ ተመልሶ ነበር። ይህን ጥያቄ መጠየቅ የነበረበት ሰለሞን አባተ ነበር። ሰለሞን አባተ እዛ ኤምባሲም በውስጥም በውጭም ኤርፖርት ስለነበረ ሁሉም ነገር አይቷል። ሌላ ደግሞ ጠቅላይ ሚኒስትር አብይ አህመድ ለአንድ ሳምንት አካባቢ በኢትዮጵያ በሚዲያ በቴሌቪዥን አልታዩ ነበር። ስለዛ እንኳን መጠየቅ ነበረባቸው። በተለይ የአንድ ቤተሰብ አባላት ከአቀባበል ከመስተንግዶ ከመሸኘት ጀምሮ ሃይጃክ ተደርጎ ህዝቡ 8 ሳምንት የለፋና የደከመ ኮሚቴ 5 ኮሚቴ ተመስርቶ ኮሚቴው ከተባረረ በኋላ በአንድ ቤተሰብ አሻንጉሊት ነው ያደጉን። አሻንጉሊት እንደ አሻንጉሊት ነው የተጫወቱብን።
እንዲወይ አደራን እላቸው። እነኚህ ምሁራን እንደሚሉት የምታመጡልን ምሁራን አይደለም። ኢትዮጵያ ላይ አጥፍት የተነሱ ናቸው ሁሉ የሰው ይሳሳታለሁ ብንለው ጥሩ ነው እንጂ ይሄ ሰውዬ ጥሩ ነው እንዲያደረገ እንዲያደረገብን ነው ምንም ዋጋ የለው። እኔ ኢትዮጵያ ለመግባት ፈልጋለሁ ተቋም ነኝ ግን ህግን እነት አድርጌ እዛ ገብቼ በህግ መሰረት መቋወም አለብኝ እንጂ ባንዲራ ዘራፍ ያልኩ የሆኑ ግን ምናምን እኔ ባንዲራ ዘራፍ እንዳልኩ ከገባማ የለንም የለን ስንት ባንዲራ ነው በስንት ባንዲራ ነው ታደረው ያልኩ ኢትዮጵያ አሁን እና እባካችሁ ሁሉን ነገር በኢትዮጵያ እንበል ሁሉን ነገር እናውቃለን እድሜያችንም ትንሽ አይደለም እና ማሰብ አስፈላጊ ነው። ምሁራን እንደሚባል በጣም መጥፊ ናቸው። ምሁራን ነው የሚያጠፉኛል ሰው ለማለት አይ እሺ በሉ
ለቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? በአማራ ክልል በዋግህምራ ሰቆጣ ዞን ህዝቡ የሰቆጣ ዞን ህዝብ ለዶክተር አብይ ድጋፉን ከሰጠ ከተደመረ ቆይቷል። ግን አሁን ሲታይ በዞኑም ሆነ በወረዳ አመራሩ ምንም አይነት የለውጡ አስተምሮ አይሰጥም። ምክትል ጠቅላይ ሚኒስትሩም የመልካም አስተዳደር ችግርን እንፈታለን እናዳምጣችኋለን ብለው ነበር። አሁን ዘገዩብን። የዞኑ ህዝብ አመራር ያጣ መስሎ ይታያል። የአማራ ክልል መሪያችን ገዷ እንዲያርጋቸው ወደ ዋግህምራ ሰቆጣ ዞን ሰባኪ ቢልኩልን ጥቅማቸው የቀረባቸው ሰዎች እርስ በርስ ሳያጋጩን እላለሁ። ገብረስላሴ ጌታሁን ከሰቆጣ ኢትዮጵያ።
ጤና ይስጥልኝ ቪዎች። አስተያየቴ በትረስት ፋንድ ዶክተር አብይ በተናገሩት መሰረት $1 ከቀን ወጪያችን ላይ ለመለገስ ትረስት ፈንዱ አካውንት ኦንላይን የሚደረግበትን መንገድ ኮሚቴው ቢሰራበት ደስ ይለናል። ብዙ ሰዎች ይህን ነገር ለማድረግ እየፈለጉ በባንክ ለመላክ የጊዜውም የምኑም ሁኔታ አመቺ ስላልሆነ ኦንላይን ቢደረግ የሚል አስተያየት ለመስጠት ነው።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት 202-205-9942 ነው። የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ horn@voanews.com ነው አድራሻችን።
ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሽያኑ ስኬፕ ሲስክ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ነገር ግን እስከ አራት ሰዓት ድረስ ከእናንተው ጋር ነን። አብራችሁን ቆዩ። አሁን አንድ ሙዚቃ ልንጋብዛችሁ ነው። የከረመ ፍቅር ይላል ጌታቸው ካሳ። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማሩ ሁሉ ቁርጠኝነታቸውን ከፍ እንዲያደርጉ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ሐላፊ ጥሪ አቅርበዋል። ዛሬ በተከበረው ዓለም አቀፍ የሰብአዊነት ቀን የደም ልገሳም ተካሂዷል። መለስካቸው አምሃ ዝርዝሩን ይዟል።
የዓለም የሰብአዊነት ቀን በመላው ዓለም ከአራት ቀናት በፊት ነሐሴ 13 ቀን 2010 ዓ.ም ተከብሮ ውሏል። ቀኑ ዛሬ በአዲስ አበባ ሲከበር በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በኢትዮጵያ ኃላፊ ሚስስ ጁሊያን ሜልሶፕ በዓለም አቀፍ ደረጃ የተካሄደውን መለስ ብለው አስታውሰዋል። ሚስ ሜልሶፕ በዚህ ቀን በመላው ዓለም ሰዎች በአንድነት ሆነው በግጭቶችና በጦርነት መሃል በሰላማዊና ንጹሐን ሰዎች ላይ የሚፈጸመውን ግድያና ብዝበዛ አውግዘዋል። እነዚህ ንጹሐን ሰዎች ወንዶች፣ ሴቶች፣ ሕፃናት፣ የጾታዊ ጥቃት ሰለባዎች፣ ከቀያቸው በኃይል የተፈናቀሉ ሰዎች፣ የሰብአዊ አገልግሎት የሚሰጡ ሠራተኞች ናቸው ብለዋል። አክለውም እዚህ ኢትዮጵያ ዛሬ የተሰበሰብነውም ይህን ዓለም አቀፍ ውግዘት ለማስተጋባትና ዓለም አቀፍ የሰብአዊነት ሕጎችም እንዲከበሩ ጥሪ ለማቅረብ ነው ሲሉ አስታውሰዋል። ጂሊያን ሜልሶፕ የኢትዮጵያ መንግሥት በተለያዩ ምክንያቶች በተፈጠሩ የአስቸኳይ ጊዜ ሁኔታዎች የተጎዱ በሚሊዮኖች የሚቆጠሩ ዜጎችን ለመርዳት እየታገለ እንደሆነም ጠቅሰዋል። በተለይም ለተከታታይ ሁለት ዓመታት በተከሰተው ድርቅ ምክንያት ማንሰራራት ያቃታቸው ወገኖች በጎርፍና በመሳሰሉት የተፈጥሮ አደጋዎች የተጠቁትንና በማኅበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ከቀያቸው በኃይል የሚፈናቀሉትን ለመርዳት መንግሥት አስቸጋሪ ሥራ እያከናወነ እንደሆነ ገልጸዋል። ይህን ጥረት ለማገዝና ችግሩን ከመሠረቱ ለመፍታትም ጥሪ አቅርበዋል።
And every day across Ethiopia, thousands of national and international humanitarian workers work together.
በመላ ኢትዮጵያ በየቀኑ በሺዎች የሚቆጠሩ ብሔራዊና ዓለም አቀፍ የሰብአዊ እርዳታ ሠራተኞች ከመንግሥት ጋር በመተባበር ሕይወት አድን ሥራዎችን እያከናወኑ ይገኛሉ። ከነዚህ መካከል ብዙዎቹ ዛሬ እዚህ አብረውን ይገኛሉ። ከፊታችሁ ቆሜ የማቀርብላችሁ ጥሪ የአስቸኳይ ጊዜ ሰብአዊ ፍላጎቶችን በተገቢውና ውጤታማ በሆነ መልኩ ለማሟላት በስራው የተሰማራን ሁሉ ቁርጠኝነታችንን ከፍ እንድናደርግ ነው። በተጨማሪም የአስቸኳይ ጊዜ ሁኔታዎችን ከምንጩ ለማድረግ እንድንሰራ ነው። የሰው ልጅ ሁሉ በነጻነት ስጋት በሌለበትና ክብር ያለው ህይወት ሊኖር ይገባዋል።
አዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ቅጽር ግቢ ዛሬ በተከበረው የዓለም የሰብአዊነት ቀን ሰብአዊነትን ጥልቅ በሆነ መልኩ ያሳያል በተባለ ተግባር ታጅቧል። በስፍራው የተገኙና ደም ለመለገስ ጤናቸው የሚፈቅድላቸው ሁሉ ደም ለግሰዋል። ጂሊያን ሜልሶፕ ደም አንድ ሰው ለሌላው ሰው ከሚሰጣቸው ታላቅ ስጦታዎች አንዱ ነው ሲሉም በስፍራው የታደመውን ሰው አበረታተዋል። በኢትዮጵያ የሰብአዊ እርዳታ ጫና በተለይ ከቅርብ ጊዜ ወዲህ በእጅጉ ተባብሷል። በተለያዩ ምክንያቶች በሚቀሰቀሱ ግጭቶች በኃይል ከቀያቸው የተፈናቀሉ ሰዎች ቁጥር ዛሬ ከ2.8 ሚሊዮን በላይ መድረሱም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዝግጅታችን እናልፋለን። ባህልና ማህበረሰብ።
የፈረንሳይ ዋና ከተማ ፓሪስ በአሁኑ ጊዜ በሀገር ጎብኚዎች የምትጥለቀለቅበት ወቅት ነው። ዋነኞቹ የቱሪስት መስህቦቿ ደግሞ ከተማዋን አቋርጦ የሚወርደው ሴን ወንዝና በአካባቢው የሚገኝ ዩኔስኮ ማለትም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዚህ አካባቢ በዓለም ቅርስነት ያስጠበቀው ስፍራ ናቸው። ዛሬ በሴን ወንዝ ዳርቻ የሚገኙ ረዥም ዕድሜ ያስቆጠሩ የመጽሐፍት መደብር ባለቤቶች ዩኔስኮ ልዩ እውቅና እንዲሰጣቸው ዘመቻ እያካሄዱ ናቸው። ሊሳ ብራያንት በዚህ ዙሪያ ከፓሪስ ለቪኦኤ ያጠናቀረችው ዘገባ አለ። ለምሽቱ ባህልና ማህበረሰብ ዝግጅት ሶሎሞን ክፍሌ ያቀናብሮታል።
አንዳንዶቹ የሚሉት የዘመቻው ዋና ምክንያት የህልውና ጥያቄ ነው። ኪንድልስና የኦንላይን ማለትም በድረ ገጾች አማካይነት መጽሐፍ የሚሸጡ ነጋዴዎች እነርሱ ማግኘት የሚገባቸውን ትርፍ ጠራርገው እየወሰዱባቸው በመሆኑ ለኪሳራ ዳርገዋቸዋል። ምዕተ ዓመታት ዕድሜ ያስቆጠሩ ቱሪስቶች ይገዟቸው የነበሩ ታሪካዊ ማስታወሻዎች ከገበያ እየወጡ ነው። ዩኔስኮ በጉዳዩ እንዲገባ የተያዘው ዘመቻ ግን በራሳቸው ቡክኒስት በመባል በሚታወቁት ጥንታዊ የመጽሐፍ መደብር ባለቤቶች መካከል እንኳ ሳይቀር ንትርክ ፈጥሯል። አሁን ያለንበት የነሐሴ ወር በፈረንሳይ ኦገስት የፓሪስ ጎብኚዎች እንዳለፉት ሁለት ወራት ሰኔና ሐምሌ ቁጥራቸው የበዛ አይደለም፣ በጣም ይቀንሳል። ሌሎች አካባቢዎች ደግሞ አሉ፣ ዓመቱን ሙሉ በክረምቱም ሆነ በበጋው ወራት ጎብኚዎች በብዛት የሚርመሰመሱባቸው። ከእነዚህም አንዱ በሴን ወንዝ ዳርቻ የሚገኘው ታሪካዊ የመጽሐፍት መደብሮች በብዛት ያሉበት አካባቢ ነው፣ ቡክንስት ይሏቸዋል። ሶፊ ልል ከመጽሐፍት ሻጭ ቤተሰብ የተገኘች ናት።
ለእኔ ይሄ ጉዳይ ከሁሉም በላይ ነጻነት ነው። አለቃ አይኖርብኝም። እኔው ራሴ በፈለግኩት ሰዓት ተነስቼ የምሰራው ስራ ነው። ደንበኞቼ በእርግጥ ቁጥራቸው አነስተኛ ቢሆንም አስተማማኝና ሁሌም የሚጎበኙኝ ናቸው። ከእነሱ መካከል ደግሞ አብዛኞቹ ተጓዦች ናቸው። ከቱሪስቶች ጋር አንድ አይደሉም።
ቡክንስቴዎች በዚህ አካባቢ መኖር ከጀመሩ በምዕተ ዓመት ይቆጠራል ስትልም ሶፊ ሌል ታስረዳለች።
አዳዲስ መጽሐፍት ሸጠን አናውቅም። አሁን በእርግጥ ግን በጣም ያረጁ መጽሐፍትም አንሸጥም። ሁሌም የምንሸጠው የፓሪስ ነዋሪዎችን የሚያስቁ፣ ስለ ታዋቂ ሰዎችና ስለ ጊዜ ሁኔታ በሂስ መልክ የሚናገሩ ምስሎችን ነው። የፖስታ ቴምብሮችን፣ የቆዩ ሳንቲሞችን፣ አሮጌ ጋዜጦችን፣ ይህንና ያን የመሳሰሉትንም እንሸጣለን።
አሁን ግን ቡክንስቴዎች ተጫራች ገብቶባቸዋል በንግድ ሥራቸው ውስጥ። ከፊሉ ደግሞ የኢንተርኔት ነው። የጥንት ቅርጻ ቅርጾች ለምሳሌ በቪክቶር ሂጎና ኤሚል ዞላ ቅርጾች ታሪካዊ ማስታወሻነታቸው እየረከሰ ነው። ከእነዚህ ቅርጾች መካከል አንዳንዶቹ እንደ ሶፊ ለለ ያሉቱ ዩኔስኮ በባህላዊ ቅርስነት እንዲያስጠብቃቸው የሚፈልጉ ናቸው። የፓሪስ ከተማ ከንቲባ ፍሎረንስ ቤርቱት በዚህ ጉዳይ የዩኔስኮን ጣልቃ ገብነት ከሚደግፉ አንዷ ናቸው። ከንቲባ ቤርቱት ከሚያስተዳድሯቸው የከተማዋ ወረዳዎች አንዱ የሆነችው አምስተኛዋ ወረዳ ላቲኖዎች ይኖሩባታል። ለምሳሌ ፓንቶን ብንወስድ አንዳንዶቹ ስመጥር የፈረንሳይ ጸሐፍት መካነ መቃብር የሚገኝበት ነው። በዓለም የመጀመሪያዎቹ ዩኒቨርሲቲዎች አንዱ የሆነው ሶርቦን የሚገኘውም በዚያ አካባቢ ነው። ከንቲባዋ ይበልጥ ያብራራሉ።
Ce qui a forgé toute l'identité
What forged the identity of this part of Paris is books.
ይህን የፓሪስ ከተማ አካባቢ ዕውቅና ያሰጠው መጽሐፍቱ፣ ስነ ጽሑፉ፣ የማህበረሰቡ በእውቀት ማደግ ነው። የሴን ወንዝን ተከትሎ በተለይም በምዕራቡ ዳርቻ የሚገኘው አካባቢ ለዕውቅናው ከፍተኛ አስተዋጽኦ አበርክቷል።
ኢዛቤል ሻቭ ደግሞ በባህል ሚኒስቴር የጥንታዊ ቅርሳ ቅርስ ዘርፍ ኃላፊ ናቸው። ቡክኒስቴዎች የዩኔስኮን ዕውቅና ለማግኘት ከመሞከራቸው አስቀድመው የፈረንሳይን የባህል ቅርሶች ዝርዝር ማውጣት ይገባቸዋል ይላሉ።
Most candidates take 3 or 4 years or longer.
ብዙ እጩዎች 3 እና 4 ከዛም በላይ አመታት ይወስድባቸዋል። አንዳንዶቹ እንደውም ማመልከቻዎቻቸውን ለማሰናዳት ረጅም ጊዜ ያስፈልጋቸዋል።
እንደ ፓሪሲያውያን ሁሉ ብዙ ሀገር ጎብኚዎች ቡክኒስቶችን የሚመለከቷቸው እንደ ከተማይቱ የባህል መታያ አድርገው ነው። ከዩናይትድ ስቴትስ ፊላዴልፊያ በቱሪስት የሄዱት ሜገን ፓተን አንዷ ናቸው።
Love to be able to bring my grandkids and bring, you know, other family members back and it'd be a shame if they weren't here.
የልጅ ልጆቼንና ሌሎች የቤተሰብ አባላት ይዤ መመለስ እፈልጋለሁ ወደዚህ ስፍራ። እናም ስመለስ ቡክኒስቲዎች ከሌሉ በጣም አሳፋሪ ነው። ፓሪስን ልዩ የሚያደርጓት ነገሮች አንደኛው አካል በመሆናቸው ሊጠበቁ ይገባል።
እንደ ፍራንሲስ ሮበርት ያሉ አንዳንድ ቡክኒስቲዎች ግን ዩኔስኮ አንዴ አካባቢውን በዓለም ቅርስነት ካስጠበቀው መተዳደሪያው ሆኖ የቆየውን የታሪክ ማስታወሻ ቁሳቁስ እየሸጠ መኖር እንደማይችል ስጋቱን ያስተጋባል።
ሁሌም ለመጽሐፍት መጠበቅ ጠንክሬ ድጋፌን ሰጥቻለሁ። ቡክኒስቴ አሁን ባሉበት ሁኔታ መጠበቅ አለባቸው።
ቡክኒስቴዎችን ከፓሪስ እይታቸው ጠፍተው ማሰብ በጣም ከባድ ነው። አሁን ጥያቄው መኖር የመቀጠላቸው ጉዳይ ሳይሆን ከሚለዋወጠው ሁኔታ ጋር እንዴት ራሳቸውን አመሳስለው ሊቆዩ ይችላሉ የሚለው ሆኗል።
ሰለሞን ክፍሌን ለባህልና ማህበረሰብ ዝግጅቱ እናመሰግናለን። ዝግጅታችን ይቀጥላል። አሁን የተፈጥሮ አካባቢ ሳይንስና ህይወት ተከታዩ ዝግጅት ይሆናል። አዘጋጅና አቅራቢ ሰለሞን አባተ።
በዚህች ምድር ላይ ወደ 2,600,000 የሚሆኑ ሕፃናት ተወልደው ሙሉ ዕድሜያቸው ከአንድ ወር አይዘልቅም። የዓለም የጤና ድርጅት እንደሚለው ከሚያልቁት አራስ ሕፃናት ቁጥር የበዛው የሚውለው በቂ የጤና አገልግሎቶች በሌሉባቸው፣ በልማትና በእድገት ባልተራመዱት፣ በማደግ ላይ ያሉ እየተባሉ ዝንተ ዓለም በሚጠሩት ሀገሮች ውስጥ እንደሆነ ለመገመት አያዳግትም። ሂውስተን ቴክሳስ የሚገኘው ራይስ 360 ተብሎ የሚጠራው የዓለም አቀፍ ጤና ኢንስቲትዩት የተያያዘው ጥረት በተለይ ከሰሐራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ማቆም ወይም መከላከል እየተቻለ የሚጠፉ አራስ ሕፃናትን ሞት ቁጥር በእጅጉ ለመቀነስ የሚያስችል ተስፋ አሳድሯል። ቁልፉ መንገድ ደግሞ በዚያ ቀጠና ውስጥ ላሉ ሀገሮች ሆስፒታሎችና ሌሎችም የጤና ተቋማት ተፈላጊ የሆኑ የሕክምና አገልግሎት መሣሪያዎችን ማድረስ ነው። የአሜሪካ ድምጿ ባልደረባዬ ኤሊዛቤት ሊ በዘገባዋ ውስጥ የጠቀሰቻት የራይስ 360 ኢንስቲትዩት የዓለም አቀፍ ጤና የጥናት ተባባሪ ሶኒያ ሶሳ በአንድ የማላዊ ሆስፒታል ለሙያ ልምምድ ሰርታ በነበረ ጊዜ ያየችውን ሕሊና አንቂ ያለችውን ሁኔታ መታዘቧን ጠቅሳለች። አንዳንዴ ወደ ሆስፒታል የሚወሰዱት ወይም እዚያው የሚወለዱት ሕፃናት ቁጥር እጅግ ግዙፍ መሆኑንና የነርሶቹ ቁጥር ግን ፍጹም በማይነገር ሁኔታ ያነሰ መሆኑን ሶሳ አስተውላለች። በዚያ ላይ ለሥራም ያለው ሁኔታ አመቺ እንዳልሆነ ትናገራለች። እዚያ መሥራት እንደ እውነቱ በጣም ከባድ መሆኑን ነው ሶኒያ የምትናገረው። በዚያ ላይ ተመልሶ መሥራቱ ራሱ አስቸጋሪ እንደነበረ፣ አገልግሎቱን ሰዎች በቅርባቸው ሊያገኙ በሚችሉበት ሁኔታ መሥራት እጅግ የከበደ ፈተና መሆኑን ነው ሶኒያ የተናገረችው። ሶሳና ሌሎችም ከእርሷ ጋር ያሉ የኢንስቲትዩቱ የዓለም አቀፍ ጤና አጥኚዎች ማላዊን በመሳሰሉ ሀገሮች ውስጥ ላሉ አፍሪካውያን ሕሙማን በተለይ ለአራስ ሕፃናቱ ጤና አገልግሎት የሚውሉ የማሞቂያ አንቀልባን ወይም ሰንዱቅን የመሳሰሉ ቴክኖሎጂዎችን እየፈጠሩ ናቸው። የራይስ 360 ኢንስቲትዩት ባልደረባዋ ኢቬት ሚራባል እነዚያ እጅግ ደቃቃ እየሆኑ የሚወለዱ ሕፃናት ማንኛውንም የማትረፊያ ዘዴ ቢያገኙ እንዲያ ብቅ እንዳሉ እንደማይቀጠፉ ይናገራሉ። በጥናቱ ላይ ያሉት ባለሙያዎች የሳምባ ምች እየተባለ የሚጠራውን ኒሞኒያን ጨምሮ ሌሎችም መከላከል የሚቻል በሽታዎችና ያለ ጊዜ መወለድ የከፋ ጉዳት ሳያደርሱ ለማቆም የሚያግዙ 17 ቴክኖሎጂዎችን ለይተው አውጥተዋል። ኢቬት ሚራባል ተማሪዎቻችን አነስተኛ በሆነ ወጪ አገልግሎቶቹን ለመስጠት የሚያስችሉ ብቻ ሳይሆን በሥራ ላይ ለማቆየትና እክል ቢያጋጥማቸው እንኳ ለመጠገን ቀላል የሆኑ መፍትሄዎችን ሰርተዋል ይላሉ ሚራባል። ማላዊን የመሳሰሉ ሀገሮች ቀድሞም ቢሆን የሕክምና መሣሪያዎችን ከውጪ በእርዳታ ቢያገኙም ሥራ ላይ የመዋላቸው ነገር ግን እምብዛም አስተማማኝ አልነበረምና ጥቅማቸውም ያንን ያህል የጎላ እንዳልሆነ የራይስ 360 የዓለም አቀፍ ጤና ረዳት አጥኚ ጃክ ዋንግ ይናገራል። ጃክ ዋንግ እንደሚለው እነዚያ መሳሪያዎች በእርዳታ መልክ የሚገቡት ከበለጸጉት ወይም ካደጉት አገሮች ሲሆን ተረጂዎቹ ዘንድ ሲደርሱ ከሁኔታው ጋር የሚጣጣሙ ወይም የሚጣፉ አይደሉም። ሰዎቹ መሳሪያዎቹ እንዲሰጡ ከተሰሩባቸው ወይም ከተላኩበት ዓላማ ለተለየ ጉዳይ ነው የሚያውሏቸው፣ የሚያስቀምጧቸው፣ የሚገርሙ የሚላቸው ቦታዎች ላይ ነው። ሲሰበሩ ደግሞ መለዋወጫ የላቸውም። እናም እነዚያ መሳሪያ የነበሩ ቁሳቁስ ቆሻሻና አቧራ መሰብሰቢያና ጥቅም የለሽ ይሆናሉ። የሀገሮቹ መሐንዲሶች፣ ዶክተሮችና ነርሶች እንኳ አያውቋቸውም ወይም ሥልጠና አልወሰዱባቸውም እና ሊያንቀሳቅሷቸው፣ ሊጠቀሙባቸው አይችሉም። ኢቬት ሚራባል እንደሚሉት ለዚያ ጉዳይ ባለሙያዎቹ ወደ ምዕራብ ሀገሮች መሄድ ይኖርባቸዋል። ስለዚህ አንዳች በሥርዓትና በአሰራር ደረጃ ያለ ለውጥ ነው ለሀገሮቹ የሚያስፈልጋቸው። ያ ለውጥ ሊያካትታቸው ከሚገቡ ጉዳዮች መካከል የአራስ ሕፃናትን የአተነፋፈስ ሁኔታና የሙቀት መጠን በተከታታይ የሚከታተል ቴክኖሎጂን በዝቅተኛ ዋጋ ማግኘትና ለተራዘመ ጊዜ ማገልገል እንዲችሉ ማድረግ ነው።
For the harsh environments, it includes inconsistent.
በከበደ ሁኔታ ውስጥ ላሉ አካባቢዎች አስተማማኝ ያልሆነው የኤሌክትሪክ አገልግሎት፣ አቧራማና ቆሻሻ አካባቢዎች፣ የመለዋወጫዎች አለመኖር ሌላው ችግር መሆኑን ጃክ ዋንግ አመልክቷል። በመሆኑም አስፈላጊ በሆኑባቸው አካባቢዎች በባትሪ የሚሰሩ መሳሪያዎችን ከባትሪዎቻቸው ጋር የመላክ ሐሳብም ነው አሁን ያለው። ኢቬት ሚራባል እንደሚሉት ከ17ቱ ቴክኖሎጂዎች መካከል አንዳንዶቹ ገበያ ላይ የሚገኙ ሲሆኑ አንዳንዶች ደግሞ በሙከራ ወይም በናሙና ምርትም ላይ ያሉ አሉ። የመጨረሻው ውጤት ከማላዊ አንስቶ በሌሎችም አካባቢዎች እነዚያ ቴክኖሎጂዎች በተሳካ ሁኔታ መዳረሳቸውና የሰው ልጆች ከመፈጠራቸው እንዳይጠፉ ለማድረግ የሚካሄደውን ጥረት ማጠናከር ነው።
እናመሰግናለን ሶሎሞን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታህሳስ ምርጫ ታካሂዳለች። ምናልባትም ይላል የዛሬው ርዕሰ አንቀጽ፣ በሀገሪቱ ታሪክ የመጀመሪያው ሰላማዊ ዲሞክራሲያዊ የሥልጣን ሽግግር ሊሆን ይችላል። አሁን ያሉት ፕሬዚደንት ወደ መንበረ ሥልጣኑ የዘለቁት አባታቸው ሎረን ዴዚሬ ካቢላ ከተገደሉ በኋላ በአውሮፓ የዘመን አቆጣጠር በ2011 ዓ ም እንደነበረ ያስታወሰው ይህ ርዕሰ አንቀጽ ከአምስት ዓመታት በኋላ በ2006 ዓ ም በተደረገው ምርጫ ማሸነፋቸውንና እንደገናም በ2011 ዓ ም በድጋሚ መመረጣቸውን ይናገራል። ምንም እንኳ የሚስተር ካቢላ የሥልጣን ዘመን በ2016 ዓመተ ምህረት ቢያበቃም ለሦስተኛ ዘመን እንዲወዳደሩ ሕገ መንግሥቱ እንደማይፈቅድላቸውና ከዚያ በኋላም ምርጫ ባለመካሄዱ እስከ ዛሬ ሥልጣኑ ላይ መቆየታቸውን ይጠቁማል። ባለፈው መስከረም 2009 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የተቀሰቀሰውን ተቃውሞ ተከትሎ የካቢላው ገዢ ፓርቲና ተቃዋሚዎቹ የሴንት ሲልቬስተር ተብሎ የሚጠራውን ስምምነት ታህሳስ 22 2009 ዓመተ ምህረት ተፈራረሙ። በኢትዮጵያ የዘመን አቆጣጠር ያ ስምምነት ምርጫ እንዲጠራ መንገድ የጠረገ፣ ካቢላ ለሦስተኛ የሥልጣን ዘመን እንዳይወዳደሩና ሕገ መንግሥቱንም እንዳይለውጡ ያገደ፣ ተአማኒ ምርጫ እንዲካሄድ የሚያስችል የፖለቲካ መድረክ እንዲፈጠር የሚያደርጉ መተማመንን የሚገነቡ እርምጃዎችን መንግሥቱ እንዲወስድ ግዴታ ውስጥ ያስገባ ሁኔታን ያካተተ መሆኑን ርዕሰ አንቀጹ አመልክቷል። በመጪው ታህሳስ 14 2011 ዓመተ ምህረት አሁንም በኢትዮጵያ ዘመን አቆጣጠር በሀገሪቱ አጠቃላይ ምርጫ እንዲካሄድ የኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነጻ የምርጫ ኮሚሽን በአውሮፓ የዘመን አቆጣጠር ባለፈው ኖቬምበር 2017 ዓመተ ምህረት መወሰኑንም ይገልጻል ርዕሰ አንቀጹ። ምንም እንኳ ካቢላ ሕገወጥ በሆነ አካሄድ ለሦስተኛ የምርጫ ዘመን ለመወዳደር ሊቀርቡ ይችሉ ይሆናል የሚል ስጋት በብዙዎች ዘንድ አድሮ የቆየ ቢሆንም፣ ይላል ርዕሰ አንቀጹ፣ የእጩ ተፎካካሪዎች ምዝገባ ቀነ ገደብ ባለፈው ነሐሴ 2 2010 ዓ ም ሲያከትም ያ ስጋትም አብሮ ተወገደ። የመንግሥቱ ቃል አቀባይም ካቢላ ለሦስተኛ የሥልጣን ዘመን እንደማይወዳደሩ በይፋ አስታወቁ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄደር ኖወርት በጽሑፍ ባወጡት መግለጫ እንዲህ ብለዋል።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ገዢው ፓርቲ ፕሬዚደንት ካቢላን ሳይሆን አጠቃላይ መግባባት የተደረሰበትን ሌላ እጩ ይፋ ማድረጉ ለኮንጎ ዲሞክራሲ የጎላ ገንቢ እርምጃ ነው። በዚህ ፕሬዚደንት ካቢላ ሕገ መንግሥቱንና የታህሳስ 2016ቱን የሴንት ሲልቨስተር ስምምነት ለማክበር እያሳዩ ባሉት ቁርጠኝነት ተበረታተናል።
ርዕሰ አንቀጹ የውጭ ጉዳይ መስሪያ ቤቱን ቃል አቀባይ ሄደር ኖወርትን መልእክት መጥቀሱን ይቀጥላል።
መንግስት፣ ተቃዋሚዎች፣ የሲቪል ማህበራት መሪዎች ከጸጥታ አገልግሎቶች ኃላፊዎች ጋር ሆነው ዲሞክራሲያዊ ደንቦች ሙሉ በሙሉ መከበራቸውን ለማረጋገጥ ከፕሬዝደንት ካቢላ ጋር ኃላፊነቱን ይጋራሉ። የኮንጎ ህዝብ ሁከት፣ ማስፈራራትና ማዋከብ በሌሉበት ሁኔታ ሐሳቦቹን ለመግለጽና ድምፁን ላሻ እጩ ለመስጠት ነጻ መሆን አለበት። ታህሳስ 22 2011 ዓመተ ምህረት የሚካሄደው ምርጫ ተአማኒ መሆኑን ለማረጋገጥ የሚያስችሉ አስፈላጊ እርምጃዎች እንዲወሰዱ ለኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነጻ የምርጫ ኮሚሽንና ለሀገሪቱ ባለስልጣናት ጥሪያችንን እናስተላልፋለን።
ርዕሰ አንቀጹ የዛሬ ሐተታውን በቃል አቀባይዋ ሄደር ኖወርት መልእክት እንዲህ ሲል ደመደመ።
የኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታህሳስ ሰላማዊ የስልጣን ሽግግር ለማድረግ ታሪካዊ እድል እጆቿ ላይ አሉ። ዩናይትድ ስቴትስም በተነደፈው የምርጫ የጊዜ ሰሌዳ መሰረት ለሂደቱ ድጋፏን ለመስጠት ዝግጁ ነች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ51 ደቂቃ ነው አሁን፣ ይቅርታ ከ56 ደቂቃ ነው አሁን። ዝግጅታችንን እስከ ምሽቱ 4 ሰዓት ድረስ እንቀጥላለን። አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ44 ሳንቲም ተመንዝሯል። ይሄ የባንክ መግዣ ዋጋ ነው። የባንክ መሸጫ ዋጋ 27 ብር ከ99 ሳንቲም ነው። አንድ ዩሮ 31 ብር ከ21 ሳንቲም ነው። አንድ የእንግሊዝ ፓውንድ 33 ብር ከ30 ሳንቲም ነው ምንዛሬው። የኢትዮጵያ ብሔራዊ ባንክ ዛሬ ትናንት ያወጣው የምንዛሪ ተመን ነው። ዛሬ አዲስ የወጣ ዝርዝር የለም። ወደ www.nbe.gov.et ብትገቡ 18 ተጨማሪ ምንዛሪዎችን ማግኘት ትችላላችሁ። የነዳጅ ዋጋ ዛሬ አንድ በርሜል 67 ዶላር ከ86 ሳንቲም ነው። የ24 ካራት 99.96 ከመቶ ጥራት ያለው የአንድ ግራም ወርቅ ዋጋ 37 ዶላር ከ96 ሳንቲም ነው። ዛሬ በኢትዮጵያ ብር 1093 ብር ከ55 ሳንቲም ማለት ነው። እንግዲህ ይሄ ንጹህ 99.96 ጥራት ያለው ወርቅ ነው የምልሽ ቆንጆ።
ይወደድብኛል ስቴል።
እባክሽን ትንሽ ተከራከሪ እስቲ፣ የኢትዮጵያ ብሔራዊ ባንክ ሊቀንስልሽ ይችላል።
እሺ ቀጥል።
ለማንኛውም ትናንትና የወጣ የዋጋ ተመን ነው ይሄ። የኢትዮጵያ ሜቴሮሎጂ ኤጀንሲ ዛሬ ባወጣው ትንበያ መሰረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 21 ዲግሪ ሴልሽየስ፣ ዝቅተኛው 11 ዲግሪ ሴልሽየስ ነው የሚሆነው። በርከት ያሉ የሀገሪቱ አካባቢዎችም እርጥበት እንደሚኖራቸው ተንብየዋል የኢትዮጵያ ሜቴሮሎጂ ኤጀንሲ። ወደ ኢትዮሜት ዶት ጂኦቪ ዶት ኢቲ ዘለቅ ካላችሁ ደግሞ እጅግ ቆንጆ ዌብሳይት ነው። ከ18 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ተከታታይ ትንባያዎችን ማግኘት ይቻላል። እንግዲህ ክቡራትና ክቡራን አድማጮቻችን ዝግጅቶቻችን ተጠናቀቁ።
ስለ መረጃዎቹ እናመሰግናለን ሰሎሞን። በምሽቱ ፕሮግራሟ እናዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅ ይታይና
እኔም ሰሎሞን አባተነን አብራችሁን ስለ ቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና
ከማሙድ ጋር ሰላም። Yeah.